Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ታህሳስ 19 2010 ዓ.ም ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። እስረኞችን ለማስታወስ በተካሄደው የኢንተርኔት ዘመቻ ላይ የተነሱት ታሪኮች የኔም ልጅ ታሪክ ነው የሚሉ አባት ይዘናል።
ሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ይህን እንደሚደርስ አይ
አቶ ዋቄ ማሞ ይባላሉ። በቂሊንጦ ማረሚያ ቤት በእስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ ሞቶብኛል፣ ይህንንም ለፍርድ ቤት አቤቱታ አቅርቤያለሁ ብለዋል። ይዘናቸዋል።
ማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን ገጽ ወይም ቃተሊናና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው እየደመደም ነው።
የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ ነበር። ዘመቻው ለአንድ ቀንም ቢሆን ተሳክቷል ብሎናል።
በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል።
አቶ ብርሃኑ አባዲ ናቸው፣ የኢትዮጵያ ሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር። ኮሚሽኑ ያደረገው የክትትል ሪፖርት በቅርቡ ይፋ ይሆናል ብለውናል።
በፊት ቤት ሆኖ እንደዚህ አያመውም። እንደዚህ በተደጋጋሚ መታሰር ሲመጣ ነው። በተለይ ይሄኛው ሁለተኛ ዙሩ ስር ሲመጣ ነው መታመኑ።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ቦንቱ በቀለ ናት። ስለ አባቷ የምትለው አላት። የፍርድ ቤት የዛሬ ውሎን የተመለከተም ዘገባ አለን። ለኢትዮጵያ የመንግስት ሰራተኞች የሚሰጠው የወሊድ ፈቃድ 3 ወር የነበረው 4 ወር እንዲሆን መራዘሙን በተመለከተም እንግዳ ይዘናል። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን ተመልሼ መጥቻለሁ። ዩናይትድ ስቴትስ ትላንት ረቡዕ ሶማሊያ ውስጥ ባደረሰችው የአየር ጥቃት 4 የጽንፈኛው አልሸባብ ቡድን አባላት መግደሏንና ዋና ከተማዋ ሞቃዲሾ አቅራቢያ ፈንጂ ጭኖ ይጓዝ የነበረ መኪና ማውደሟን የዩናይትድ ስቴትስ የአፍሪካ እዝ ዛሬ አስታወቀ። የአየር ጥቃቱ የተካሄደው ከሞቃዲሾ በስተ ምዕራብ 25 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ሲሆን መኪናው ላይ የተጫነው ፈንጂ ሞቃዲሾ ውስጥ በሲቪሎች ላይ ሊደርስ የሚችል ጉዳት መከላከሉን እዙ አስታውቋል። የአፍሪካ እዙ ባወጣው መግለጫ ከሶማሊያ ፌዴራል መንግስት ጋር በማስተባበር በተካሄደው የአየር ጥቃት አንድም ሲቪል ሰው እንዳልተገደለ አውቀናል ብሏል። ባለፈው ዓመት ውስጥ ዩናይትድ ስቴትስ በሽብርተኛው አልሸባብና ቁጥራቸው እየጨመረ በመጣው ከእስላማዊ መንግስት ቡድን ጋር የተቆራኙ ተዋጊዎች ላይ ከ30 በላይ መሰል የአየር ጥቃቶች አድርሳለች። በሳውዲ አረቢያ የሚመራው ህብረት የመን ውስጥ በአንድ ቀን ባደረሰው የአየር ጥቃት 68 ሰዎች መገደላቸውን በሀገሪቱ ያሉ ከፍተኛ የተባበሩት መንግስታት ባለስልጣን ተናገሩ። ከትላንት በስቲያ ማክሰኞ ታኢስ ክፍለ ሀገር ህዝብ በሚበዛበት ገበያ ላይ በደረሰው የአየር ጥቃት 54 ሲቪሎች ተገድለዋል። 8ቱ ህጻናት መሆናቸው ተገልጿል። በዚያው ዕለት በቀይ ባህሯ ሆዳይ ክፍለ ሀገር በደረሰው ጥቃት ደግሞ 14 ሰዎች መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጂሚ ማክጎልድሪክ ባወጡት መግለጫ አመልክተዋል። ዩናይትድ ስቴትስ ማዕቀብ ብትጥልብኝም በአደባባይ የፕሬዚዳንት ሳልቫኪር መንግስትን ወክዬ መናገሬን አልተውም ሲሉ የደቡብ ሱዳን የማስታወቂያ ሚኒስቴር ማይክል ማኩዌ ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደ አውሮፓውያን አቆጣጠር ባለፈው መስከረም 6 ቀን ባወጣው መግለጫ የማስታወቂያ ሚኒስቴር ማኩዌን የደቡብ ሱዳንን ሰላም፣ ጸጥታና መረጋጋት አደጋ ላይ በሚጥል ተግባር ለመሳተፍ ወንጅሏቸዋል። ማኩዌ ለቪኦኤ የደቡብ ሱዳን ክፍል ለመጀመሪያ ጊዜ ስለ ማዕቀቦቹ በሰጡት ቃል የትራምፕ አስተዳደር በወሰደው እርምጃ አልሸማቀቅም፣ የማስታወቂያ ሚኒስትርነት ስራዬን ነው የምሰራው ብለዋል። በመጨረሻም ወደ ዩናይትድ ስቴትስ ለመጓዝ ለሚፈልጉ የቱርክ ዜጎች ሙሉ የቪዛ አገልግሎት መስጠት እንደሚጀምር በሀገሪቱ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። በዚሁ የአውሮፓውያኑ ዓመት ውስጥ ኢስታንቡል የሚገኘው ቆንስላ ሰራተኛ ሜቱን ቱፓዝ በሽብርተኝነት ክስ መታሰሩን ተከትሎ ዩናይትድ ስቴትስ ለጉብኝት፣ ለስራ ጉዳይ እና ለመሳሰሉት ለመግባት ለሚፈልጉ በሙሉ የቪዛ አገልግሎት መስጠት አቁማ እንደነበር ይታወሳል። ቱርክን ባጸፋው በዩናይትድ ስቴትስ ኤምባሲዋ የቪዛ አገልግሎት አቋርጣ ቆይታለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገርላችኋለሁ።
Gabina VOA. Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በእስር ላይ የሚገኙ እስረኞችን ለማሰብ በማህበራዊ ሚዲያ ላይ የተካሄደው የአንድ ቀን ዘመቻ የተሳካ እንደነበር አስተባባሪዎቹ ለአሜሪካ ድምጽ ተናግረዋል። በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሀሳብ አምንጭነት በትላንትናው እለት በማህበራዊ ሚዲያ ላይ የህሊና እስረኞችን የማሰብ ዘመቻ በሚለው ቀስቀሳ ላይ የብዙ እስረኞችን የእስር ምክንያትና በእስር ቤት ውስጥ የሚያጋጥማቸውን የሰብአዊ መብት ጥሰት ነው የተባለውን በጽሁፍ ቀርቧል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሁፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለ እነሱ የተሰጡ ቃለ ምልልሶች ተካተዋል። በዘመቻው ላይ ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ከአርበኞች ግንቦት ሰባት ጋር በተያያዘ የተከሰሱ ጄኔራሎች፣ የሃይማኖት አባቶች፣ በአማራና በኦሮሚያ ክልል በነበሩ የህዝባዊ ተቃውሞ እንቅስቃሴ ላይ ተሳትፈዋል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ ጋዜጠኛ ውብሸት ታዬና ሌሎችም የታወቁ እስረኞች ከታሪካቸው ከተጠቀሱት መካከል የተወሰኑት ናቸው። እንዲሁም ደግሞ በእስር ቤት እያሉ ህይወታቸው አልፏል የተባሉ ወጣቶች በስምና በፎቶ እየወጡ በማህበራዊ ሚዲያ ላይ ሲዘዋወሩ ቆይተዋል። ከነዚህም መካከል አንዱ አቶ አርማዬ ዋቄ የተባለ ከቂሊንጦ ቃጠሎ ጋር በተያያዘ ድብደባ ተፈጽሞበት ህይወቱ እንዳለፈ የተነገረ ወጣት አንዱ ነው። የአቶ አርማዬ ዋቄ አባት አቶ ዋቄ ማሞ ለአሜሪካ ድምጽ እንደተናገሩት ልጃቸው አቶ አርማዬና ታናሽ ወንድሙ አቶ ቴድሮስ ሁለቱም በተለያየ ጉዳይ በእስር ላይ ይገኙ እንደነበርና ነገር ግን አቶ አርማዬ ከታሰረ በኋላ ከጎኑ ታስረው የነበሩት አቶ በቀለ ገርባ ሲሆኑ እንደዚሁም ከሌሎች የፖለቲካ እስረኞች ጋር በማበር በቂሊንጦ ቃጠሎ ላይ ተሳትፈሃል በሚል በ121 ተከሳሾች ክስ መዝገብ ስር ስሙ እንደነበርና ከዚያም ደግሞ በእስር ላይ ያለ ህይወቱ ማለፉ እንደተነገራቸው የታሰረው በ2008 ዓ ም ህይወቱ ደግሞ ያለፈው በ2010 ዓ ም በመስከረም ሁለት እንደሆነ ለአሜሪካ ድምጽ ተናግረዋል። በማህበራዊ ሚዲያ ላይ ይህንን ቅስቀሳ ማየታቸውንና መደሰታቸውን ገልጸው ስለ ልጃቸው አሟሟት ነው ያሉትን የሚከተለውም ብለውናል።
በአጠቃላው እንደመታሰባ በጋዜጠኛ ሽፈራው
ጌታቸው
ሽፈራው ነው ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰው በኔም ልጅ ደርሶበታል። እንዴት ማስሮ እንደገረፉት፣ ሸዋሮቢትም ወስዶ እንደገረፉት፣ ዝዋይም በናሴ ወር 2009 ላይ ወስዶ እንደገረፉት፣ በዛ የተነሳ በኋላ እንደውም ከሞተ በኋላ ያደረግኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር 2009 ዓመተ ምህረት ላይ ልቡን መጥቶ ልቡ አብጦ ሕክምና ውሰዱኝ ወይም ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልብ ውስጥ አብጦ እንደ ኢንፌክሽን እያበጠ እየሄደ ማደንዘዣ ይወጉት እንደነበረ እና እዛውም ላይ እስከሚሞት ድረስም እዛ ውስጥ ቂሊንጦ እስር ቤት ውስጥ እንደሚገረፍ ይሄንን ያም የመጣውም መጥቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል። አንደኛውን በማጣራት ላይ ነው ያለ ነው።
አቶ ማሞ ዋቄ አያይዘው የልጃቸውን አሟሟት በተመለከተ ፍርድ ቤት አጣርቶ እልባት እንዲያገኝ፣ ምክንያቱም አስክሬኑን ሲቀበሉ በአስክሬኑ ላይ የተለያየ ነገር ማየታቸውን ጨምረው ገልጸዋል። ይህ አርማዬ ዋቄ በማህበራዊ ሚዲያ ላይ ስሙ ሲጠቀስ ከነበሩት ሟቾች አንዱ ሲሆን ሌሎችም በርካታ ወጣቶች ሲጠቀሱ ነበር። ይህንን የማስታወስ ዘመቻ ካስተባበሩት አንዱ የዞን 9 የጦመራ መድረክ የነበረውና እርሱም ከሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ ዘመቻው ለአንድ ቀንም ቢሆን የተሳካ ነበር ማለት ይቻላል ብሎናል።
ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀምር ነው እና ነገሩን በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ተሳትፈውበታል። በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀር የፈለግነውን በጽ ወይም ቃተሊና ና ማስታወስ የተባለውን ነገር በደንብ አንጸባርቋል ብለን ነው እየደመደም ነው።
በዚህ የማህበራዊ ሚዲያ ዘመቻ ላይ ስሙ ሲጠቀስ የነበረው አንዱ መስሪያ ቤት የኢትዮጵያ ሰብአዊ መብት ኮሚሽን ሲሆን የሰብአዊ መብት ኮሚሽን ከዚህ በፊት ፍርድ ቤት እንዲያጣራ ልኮት አጣርቶ ያመጣውን የ16 እስረኞችን የተመለከተ ሪፖርት እንደነበረና በዚህ ሪፖርት ውስጥም እስረኞቹ የሰብአዊ መብት ጥሰት እንደተፈጸመባቸው መጥቀሱ ተገልጾ በዘመቻው ላይ ስሙ ሲነሳ ነበር። የኢትዮጵያ ሰብአዊ መብት ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲን ስለ ሁኔታው ጠይቄያቸው ነበር። እሳቸው እንደሚሉት ፍርድ ቤት የጠየቃቸውን ለፍርድ ቤቱ ሪፖርት ማድረጋቸውን ገልጸው፣ በአጠቃላይ ግን የሰብአዊ መብት ጥሰት ከሚነሳባቸው ቦታዎች አንዱ እስር ቤትና ፖሊስ ጣቢያ በመሆኑ በየአመቱ መስሪያ ቤታቸው ክትትል እንደሚያደርግ ገልጸውልናል።
በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል። ያንን ያካሄድነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል። ሪፖርቱ ለህዝብ ተወካዮች ምክር ቤት ይቀርባል። በቅርቡ በዚህ ጥር ወር መጀመሪያ አካባቢ ይቀርባል። ከዛ በኋላ ይፋ ከሆነ በኋላ ነው እኛ መስሪያ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው።
ልጃቸው በእስር ቤት እንደተገደለባቸው የሚናገሩት አቶ ማሞ ዋቄ በበኩላቸው በእስር ቤት ውስጥ የሚፈጸመው በደል በእሳቸው ልጅ ላይ ብቻ የተፈጸመ እንዳልሆነና ይህንንም ደግሞ ሁሉም ኢትዮጵያዊ አንድ ላይ ሊያየው እንደሚገባ ገልጸውልናል።
ልጅ ማለት ለእኔም ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ እንደ ኢትዮጵያዊነት ማለት ነው። እንደ ሰብአዊነት እንደ እግዚአብሔርን መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል መቅጣት ሲቻል ኢሰብአዊ የሆነ ድርጊት በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት እነዛም የተፈጠሩ እኮ ከእናት ከአባት ነው። ወንድም አላቸው፣ እህት አላቸው። እንደ ዜጋ እነሱም ላይ እኮ ነገ ይህንን እንደሚደርስ አይታወቅም። ግን እንደ ኢትዮጵያዊነት እኔ የሚሰማኝ እንደ ልጄን ብቻ አይደለም፣ እንደ ኢትዮጵያዊነት ነው ማየት ያለብን። የኔ ልጅ ብቻ አይደለም እዛ ላይ የሞተ፣ የኔ ልጅ ብቻ አይደለም የተሰዋ። ማንም ያጠፋል፣ ግን ሲያጠፋ የሰው ልጅ እግዚአብሔር የሚያስቀድመው መጀመሪያ ምሕረትን ነው። ሀገራችንም እንደ ህግ እንደ ሰብአዊነትን ምሕረትን ቢያስከትል ለወደፊቱ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡት በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ህዝብ ይፍረደን ነው፣ የዓለም ህዝብ ይፍረደን ነው እኛ የምንለው።
አድማጮች፣ የዚህን ዘገባ ሙሉ ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ ወደ ፌዴራሉ ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ይወስደናል። ከፍተኛ የመንግስት ባለስልጣናት በነ ጉርሜሳ አያኑ ጉዳይ በሚመሰክሩበት አግባብ ውሳኔ ለመስጠት ተጨማሪ ቀጠሮ ቆርጧል። ሌሎች ተለዋጭ ቀጠሮችንም ሰጥቷል። መለስካቸው አማ ከአዲስ አበባ ዝርዝሩን አድርሶናል።
የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ ለምስክርነት የተቆጠሩት 5 ከፍተኛ የመንግሥት ባለሥልጣናት አቀራረብ ላይ ውሳኔ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ እነ ጉርሜሳ አያኖ በሚል ስያሜ በሚጠራው የክስ መዝገብ ተከሳሾቹ የሚያቀርቧቸውን የመከላከያ ምስክሮች ዝርዝር ሰምቷል። በዚሁ መሰረት በተከላካይ ምስክርነት ከተቆጠሩት መካከል ከአንደኛ እስከ አራተኛ ተራ ቁጥር የተከሰሱት ማለትም የኦፌኮ አመራር አባላቱ በጋራ የቆጠሯቸው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳን ጨምሮ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ፣ ወይዘሮ ጫልቱ ሳኔ በአሁኑ ወቅት ሊቀርቡ እንዳልቻሉ የሚገልጽ ደብዳቤ እንደደረሳቸው የተከሳሾቹ ጠበቃ አቶ አምሃ መኮንን ገልጸዋል። ይህ ከኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት መጥቷል የተባለው ደብዳቤ እንዳስታወቀው አራቱም ባለሥልጣናት በአሁኑ ወቅት በአገራዊ አስቸኳይ ስብሰባ ምክንያት በተጠሩበት ፍርድ ቤት ቀርበው ምስክርነታቸውን ለመፍጠት እንዳልቻሉ ያስረዳል። ስለሆነም ፍርድ ቤቱ ተለዋጭ ቀጠሮ አመቻችቶላቸው እንዲመሰክሩ ጥያቄ አቅርበዋል። ፍርድ ቤቱ ከዚህ በኋላ ሌሎች ምስክሮችን ሲሰማ ውሏል። ይሁንና የተቆጠሩት ምስክሮችን ሙሉ በሙሉ ሊያጠናቀቅ ስላልቻለ ከየካቲት 5 እስከ 7 2010 ዓ ም ባሉት ቀናት ቀሪዎቹን ምስክሮች ለመስማት ቀጠሮ ይዟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አቶ ለማ መገርሳ፣ አቶ አባዱላ ገመዳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ በምስክርነት የሚቀርቡበትን ሁኔታ ለመወሰን ደግሞ ለታህሳስ 27 ቀን 2010 ዓ ም ቀጠሮ ቆርጧል። በዚሁ መዝገብ ከተከሰሱት መካከል አንከላከልም ባሉት ሁለት ተከሳሾች ላይ የፍርድ ውሳኔ ለማሰማትም ፍርድ ቤቱ ጥር 10 ቀን 2010 ዓ ም ሌላ ቀጠሮ ይዟል። ጠቅላይ አቃቢ ሕግ አራቱን የኦፌኮ አመራር አባላትን ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት በላይ ሲከራከሩ ቆይተዋል። ከ22ቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ ተበየኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ ደግሞ የሚከላከሉት በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከአቶ በቀለ ገርባ ጋር የተገናኘ ይሆናል። አቶ በቀለ ገርባ በእስር ቤት ሕመም ላይ መሆናቸውን ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምፅ ገልጻልናለች። ቦንቱ በቀለን አነጋግሬያት ነበር። ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽ እና አቶ በቀለ ገርባ መታመማቸውን የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበር እና ምንድን ነው አቶ በቀለ ገርባ የሆኑት?
ሰሞኑን እያመመ እንደውም ትንሽ ቆይቷል። እያመመው ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቁ በጣም ለየት ያለ ነገር አየሁ እና ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል፣ የደም ግፊቴም ከፍ ብሏል እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፈቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግርም ጠይቅ ያለው ሰሞኑ ስጠይቅ ነበረ እና ፈቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸው እና ስብሰባው ላይ በፊት የሚወስደውን መድኃኒት ጨምሮ ይውሰድ፣ በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኃኒት ነበረው እና እሱን ማታም ይውሰድ ብለው ወሰኑ ብሎ ነገረኝ።
አቶ በቀለ ገርባ ከዚህ በፊት ተመሳሳይ ህመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሏል ነው ያልሽው። እና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል?
በፊት ቤት ሆኖ እንደዚህ አያመውም። እንደዚህ በተደጋጋሚ መታሰር ሲመጣ ነው አሁን በተለይ ይሄኛው ሁለተኛ ዙሩ ስር ሲመጣ ነው መታመም የጀመረው።
ዛሬ ፍርድ ቤት ቀርበው ነበረ። ተሽሏቸው ነው የቀረቡት? በዛሬ ሁኔት ፍርድ ቤት ሲቀርቡ ምን ይመስላል ሁኔታቸው?
ትላንትም ሄጃለሁ እኔ ከትላንት ወዲያም እንግዲህ ቅዳሜም እሁድም ሰኞም ሄጃለሁ፣ ዛሬም ማክሰኞ ነው። ትላንትናም ሲሄድ ተመሳሳይ ነገር ነው። ትንሽ የአካል ብቃት እንቅስቃሴ እያረኩ ነው፣ ያው ሐኪም ቤት አንወስድም ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎኝ ነበረ ትላንትና። ዛሬም ያው ብዙም ለውጥ የለውም። ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም፣ ግን መቅረብ ስላለበት ቀርቧል ፍርድ ቤት።
እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል? ከዚህኛው በፊት
ከቅሊንጦ ግቢ ውጪ ታክሟል። ሌላ ፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ
በቂ ሕክምና የለም። እንደዚሁ ደሙን ይለካል፣ በቀን ሁለቴ ይለካል። ሐኪም ያዘዘውን መድኃኒት ከዛ ይገዛል ማለት። ከዛ ውጭ ምንም የሚያደርጉለት ነገር የለም። ምንም በቂ ሕክምና የለም ክሊኒክ ውስጥ።
በቤተሰብ በኩል ያመለከታችሁት ነገር አለ? ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር?
እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፈቃደኛ አይደለም። ከቤተሰብ ጋር አይነጋገሩም እነሱ በጭራሽ። እንኳን ለመነጋገር አይደለም፣ በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ ይዟል ለፍርድ ቤት።
በእናንተ በጠያቂዎችና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹና በእነሱ? ካለ ችግር ውስጥ ምንድን ነው?
ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውለው፣ ሌላ ስራ የለውም ከመቀመጥ ውጪ ማለት ነው። የመኝታ ሰዓት ሲደርስ ይተኛሉ። ከዚህ ውጪ ምንም የሚሰሩት ነገር የላቸውም እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክሬያለሁ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል። ይታይና አንብበነው አይተነው የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለን። አራት ወሩ አሁን ከወሰዱት መጽሐፍን ለሱም አልሰጡትም፣ ለእኛም አልመለሱልንም። እና በቀለ ብዙ ጊዜ ጠይቋል፣ መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡትም። እንኳን እኛን ቤተሰብን እሱ በአካል እየጠየቃቸው ፍቃደኛ አይደሉም፣ ምንም መልስ አይሰጡም። እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና የሚገባ ከሆነ እንሰጠዋለን፣ ካልሆነ ለአንቺ እንመልሳለን ይሉኛል። እንደውም ሰሞኑን የነበረው ትልቁ ግጭት ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው።
ወይዘሪት ቦንቱ በቀለ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን።
እኔም አመሰግናለሁ ሲሆን
ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን። ወደ መጨረሻ ዘገባችን ነው የምናልፈው። ለኢትዮጵያ መንግስት ሰራተኛ ሴቶች የሚሰጠው የወሊድ ፈቃድ 3 ወር የነበረው 4 ወር እንዲሆን ተራዝሟል። ለመንግስትም ሆነ ለግል ድርጅት ተቀጣሪዎች የወሊድ ፈቃድ 6 ወር እንዲሆን በድረገጽ ስትሟገት የቆየችው ወይዘሮ ሮዝ መስቲካን ቆንጅታዬ አነጋግራታለች።
ሮዝ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እንግዲህ
በጣም ነው የማመሰግነው ስለጋበሽኝ።
ትሟገችለት የቆየሽው አንድ ተልእኮሽ ፍሬ ያፈራ ይመስላል እና ከዛ በተያያዘ ነው ላነጋግርሽ የፈለግኩት ካለሽበት ከኒው ደልሂ።
ያው እንግዲህ እኛም የኢትዮጵያን አዲስ አመት ስንቀበል መጀመሪያ የሰማነው ዜና ነበር፣ አስደሳች ዜና። የተወካዮች ምክር ቤት ልክ የመንግስት ሰራተኞች ለሆኑ የወሊድ ፈቃድ ይሻሻላል የሚለው ለአዲሱ አመት ለእኛም ለ2010 አስደሳች አመት አድርጎ ነበር የጀመረ። ከዛ በህዳር ወር ላይ ደግሞ ጸደቀና ለመንግስት ሰራተኞች በሙሉ 4 ወር የወሊድ ፈቃድ እንዲያገኙ ሆነና ይሄ ነበረ እና የጀመርኩት ደግሞ እኔ ከሁለት አመት ከምናምን ሆኗል በፊት ተጨማሪ የወሊድ ፈቃድ ለእናቶች ያስፈልጋል እሚል ነበረ። ያው እንደነገርኩሽ እኔ ስራ ላይ ነበርኩኝ፣ ግን ከዛ ስወልድ ነው ስራዬን ያቆምኩትና ስራ ማጣት ህልምሽን መድረስ የምትፈልጊበትን ቦታ ታውቂዋለሽ፣ እሱም ማጣት እንደገና ልጆችሽን ደግሞ ማሳደግ ትፈልጊያለሽ በሰላም በጤና። እዚህ መሀል ሆኖ አንድ ምርጫ መምረጥ አለብሽ የግድ እና ሰራተኞች ሁሌ ሴቶች በዚህ መሀል ውስጥ እንደሚገቡ እኔም ደርሶብኝ ስላየሁት፣ ከዛ ስቀመጥ ደግሞ ምናልባት ተጨማሪ ወሊድ ፈቃድ ቢኖረን የእኔ ጥያቄ እንኳን የነበረው ያው 6 ወር ወሊድ ፈቃድ ቢያገኙ ሰራተኞች ከዛ ደግሞ በየመንግስት መስሪያ ቤቱ በየግል ድርጅት ሁሉ የህጻናት ማቆያ ቢቋቋም ሰላማዊ የሆነ እናትነት፣ ጤናማ ልጆች ለሀገራችን ለማፍራት እንችላለን። ሴቶችም ከስራ የመውጣት እድላቸው ይቀንሳል። አሁን በጣም ብዙ ሴቶች ከስራ እየተፈናቀሉ ነው። ልጆቻቸውን የሚዝላቸው ያጣሉ። ከሁለት አንድ ያው የግድ መምረጥ እየሆነ መጣና
ወይ ከስራ ወይ ልጆች ከማሳደግ
ከልጆችሽ እና ልጆቹም በመሀል እየተንገላቱ እንደምታውቂው ከተማ ውስጥ አሁን ሰራተኛ በጣም ችግር አለ። አንደኛ ያገኘሽ ሰራተኛ አይዘልቅልሽም። ለአንድ ወር ሊሆን ይችላል፣ 15 ቀንም ይሆናል የሚቀመጡት። ሁለተኛ ገንዘቡን በጣም ውድ ነውና ህፃናቶቹ ላይ በትንሽ እንኳን በወር ሁለት ሰራተኛ ሁሉ ሊቀያየርባቸው ይችላል። እድለኛ ካልሆኑ ጥሩ ሰው ካልገጠማቸውና ጤናማ ልጅ የማሳደግ ነገሩም አደጋ ላይ ነው። እንግዲህ አንድ ሀገር ልውና የሚረጋገጠው ጤናማ ተተኪ ትውልድ ሲኖረን ነው አይደለ?
ልክ ነው።
ስለዚህ ተጨማሪ ልጅ ፈቃድ በዚህ ምክንያት ያስፈልጋል የሚል ነበረ ዘመቻዬ። እግዚአብሔር ይመስገን ደስ የሚል ዜና ሰምተናል። እንግዲህ የእኔን ዘመቻ ሰምተው ነው አልልም። አሁን ግን እኔ መስራቴን ሁሉ ያወቅኩት ቤቴ ውስጥ ሆኜ ነው። እንግዲህ እነዚህ ዘመቻ በማህበራዊ ድረገጽ ሳደርግ የነበረው ልክ ዜናው ሲሰማ እና ከሰው የሚመጣውን ሪስፖንስ ሳየው ነው። ምናልባት ይሄ ነገር ተሰምቶ ነበር እንዴ የሚለውን ሀሳብ ይመጣልኝ እና ደስ የሚል ዜና ነው በዚህ አይነት የሰማ ነው።
ስለዚህ ህጉ በምክር ቤት አልፎ መጨረሻ ደረጃ እስከሚጸድቅ ድረስ አንቺ የበኩልሽን ስትሟገቺ ነበር እንጂ እኔ ያደረግኩት ዘመቻ ይሄን ያህል ውጤት ያመጣል ብለሽ አልገመትሽም ነበር?
አዎ፣ እኔ እንግዲህ አሁን ከቤት የመውጣት እድል የለኝም አይደል? አሁን አራተኛ ልጅ የወለድኩት ሰባት ወር ነው። ልጄ ትልቁ 8 ዓመቱ ነው እና ልጆችን በማሳደግ ላይ እንግዲህ ተጠምጃለሁ።
ድምጻቸው ይሰማል አሁን?
አዎ፣ እነሱን ራሱ አሁን ሌላ ክፍል ውስጥ ገብቼ ነው እና የማናግርሽ። በጣም ከባድ ስራ ነው ልጅ ማሳደግ።
ትክክል ነው።
በዛ ላይ ደግሞ እኔም ወጥቼ በጋዜጠኝነት የተመረኩትና ስራዬን ብሰራም ደግሞ ደስ ይለኛል፣ ይናፍቀኛል እና ይህን ሁሉ እንዴት ማጣጣም ይቻላል በሚል ሀሳብ ስለሆነ ይህን ነገር የጀመርኩት። ያው ቤቴ ቁጭ ስቲ የራሴን የበኩሌን ነገር ላድርግ። ላይሰማ ይችላል፣ ላይታወቅ ይችላል፣ ግን ሳልሞክር እንዲሁ ፈልጌው ከምቀር ልሞክረው። እንዲያውም የተጨማሪ ልጅ ፈቃድ ዘመቻ እንደ ሎጎ መሪ ቃል አለችን እና እሷም እንደምትለው ለውጥ እንደ ዋዛ አይመጣም፣ ግን እንደ ዋዛ ይጀመራል የምትል መሪ ቃል ማለት እና እንደ ዋዛ ነው የጀመርኩት። እንደው ቢሆን ሁሉ ብዬ ድንገት የተጀመረ ነው እና እለት እለት ግን ያለማቋረጥ ነው። ከ2 ዓመት በላይ ያለማቋረጥ በዚህ ጉዳይ ላይ እጽፋለሁ፣ ቪዲዮ መልእክቶችን አስተላልፋለሁ፣ ጠቃሚ መልእክቶችንም እንዲሁ ሼር አደርጋለሁ እና በደንብ ደርሷል ብዬ ለማለት ምንም ማረጋገጫ ስላልነበረኝ በቃ እንዲሁ እየሰራ መስራቴን ብቻ ነበር የማውቀው። ልክ ዜና ሲሰማና ዜናውን ፖስት ሳደርገው ግን የሰውን ሪስፖንስ የመጣውን ሳይ በደንብ ሰው ጋር የደረሰ እንደነበረ ሰው የሰማው እንደነበረ ማረጋገጥ ቻልኩኝ።
ትልቅ ነገር ነው። እንኳን ደስ ያለሽ።
በጣም ደስ ያለሽ።
እንዴት ነበረ በዚህ ባለፉት 2 ዓመታት በዚህ ጉዳይ ላይ ዘመቻሽን ስታካሂጂ ከሴቶች ከጠቅላላው ከህዝቡ መቼም የልጆችን የማሳደግ እና ተያያዥ ችግሮች የሴቶች ብቻ ስላልሆኑ በአጠቃላይ ከህብረተሰብ የምታገኙ ምላሽ እንዴት ነበረ?
የሚገርምሽ የመጀመሪያ ዓመት ላይ ከሁለቱም ጎን ማለት እችላለሁ ተቃውሞ ነበረ ይመጣ የነበረው።
ማለት
ምን ነካሽ? ተቃውሞ ማለት ሀገሪቱን የሀገሪቱን ኢኮኖሚ እያወቅሽ ድህነት ነው እና እንደዚህ አይነት ነገር አፎርድ አናደርግም፣ ስለዚህ እንዴት እንደዛ ይባላል? ፖፕሌሽን ይጨምራል፣ ሴቶቹ ከስራ ውጭ ልታደርጊያቸው ነው? 3 ወር አነሰ ወይ በቂ ነው? ምን ያደርጋል? ከሴቶቹ ደግሞ እንዴ ከሶስት ወር በላይ ደግሞ እንዴት እንቀመጣለን? እንደዚህ አይነት ነገሮች ነበር መጀመሪያ ምስ ላይ ይመጡ። ሌላው በሌላ በኩል ደግሞ የትም የማይደርስ ነው ይሄ በማህበራዊ ድረገጽ የሚጀመሩ ነገሮች የትም የማይደርሱ ነገሮች ናቸው እና አትልፊ የሚል እንደዚህ ተስፋ አስቆራጭ ነገሮች ነበሩ። ቀስ በቀስ ግን እየተሻሻለ መጣ። ምክንያቱም እንደዚህ ነው ባልልም የሚመጡ መልእክቶች ተስፋ የሚሰጡ ምናልባት እኔም ባለማቋረጥ መስራቴም አንድ ነገር አንድ ተጽዕኖ ፈጥሮ ሊሆን ይችላል። ከሴቶች ይልቅ ወንዶች የተሻለ መልስ አላቸው። ያስፈልጋቸዋል፣ ማረፍ አለባቸው፣ ልጆቻችን በትክክል ማደግ አለባቸው የሚል መልካም ነገር አለ። በሌላ በኩል ከሴቶቹ ደግሞ እንደዛው ጥሩ ፖዘቲቭ የሆነ ነገር ቢኖረውም ስራ እናጣለን፣ የሚቀጥረን አይኖርም። አሁን ትክክል በጣም ወሳኝ የሆነ በሁለቱም በኩል የምናገኙ የስራ የማጣትና ያለማጣት ነው።
ቤት ውስጥ ልንቀመጥ ነው ወይ
ደግሞ ቀጣሪ አናገኝም፣ ወሊድ ፈቃድ ይኖራቸዋል በሚል ያባርሩናል። እንደዚህ እንደዚህ አይነት ነገሮች ናቸው።
የወሊድ ፈቃድ ይጠይቃሉ በሚል
ተብሎ ገና ለገና እና ህልም ተፈርቶ ሳይተኛ አይታደርም እንደሚባለው አይነት ነገር ነው። የወሊድ ፈቃዱ ይገኝና ከዛ በኋላ ደግሞ እሱ ኢሹ ሆኖ ደግሞ ማድረግ ያለብን ነገር ደግሞ እናደርጋለን።
የጋቢና ጉዟችን ጊዜ በዚሁ ተጠናቋል። በነገው ምሽት ዲጄ ፋትሱ በሙዚቃ ይዟችሁ ይመጣል።